Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በወላይታ ዞን ጎርፉን ተከትሎ በተፈጠረ የመሬት መደርመስ ከ30 ሰው በላይ ሕይወት አልፏል። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ስለ አደጋው ያስረዳሉ።
30 በላይ የሚሆኑ ሰዎች ሞተዋል። በአጋጣሚ አንድ ቤተሰብ እንዳለ የሞተበት ሁኔታም አለ። አንድ ቤት አምስት ሰው አንድ ላይ የሰመጠበት ሁኔታም ናዳው ይዞ ነው የሄደው።
የኬንያ መንግስት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤቱን መዝጋቱን በጣቢያው የሚኖሩ ስደተኞች ለዝግጅት ክፍላችን ገልጸዋል። የኬንያ መንግስት የስደተኞች ቢሮ ስራ በማቆሙ ዛሬ ስራ የለም።
በኬንያ የቀድሞ የሶማሊያ አምባሳደር ሙሐመድ አሊ ኑር በኬንያ ስለሚገኙት ሶማሊያውያን ስደተኞችን በተመለከተ አስተያየታቸውን ሰጥተዋል።
We as Somali and Kenya have signed the UN refugee convention laws which says that any refugee who run away or come from a country cannot be forcefully returned back.
በእኛ በሶማሊያውያንና በኬንያ መንግስት መካከል ስደተኞችን በሚመለከት በተባበሩት መንግስታት ድርጅት የተደረሰበትን ስምምነት እንጋራለን። ስምምነቱ ስደተኛን ያለ ፍላጎቱ ወደ መጣበት ላለመመለስ ነው።
ለሁሉም አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በወላይታ ዞንና በባሌ ዞን በደረሰ የጎርፍ አደጋ እስካሁን ከ50 ሰው በላይ ሕይወት ማለፉ ታውቋል። በተለይ በወላይታ ዞን ጎርፉን ተከትሎ በተፈጠረው የመሬት መደርመስ ከ30 ሰው በላይ ሕይወት አልፏል። አምስት ሰው ያለበት አንድ ሙሉ ቤተሰብም በመደርመስ አደጋው ተወስዷል። የዚህን ዜና ዝርዝር ቀጥሎ የምናቀርበው ይሆናል። የኬንያ መንግስት በዳዳብና ካኩማ ስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናገሩ። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ ስደተኞች ጉዳይ ቢሮ ቅርንጫፍ ካለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። የዩናይትድ ስቴትስ ውስጥ የሰለጠኑ ከሶማሊያ ኮማንዶች በዩኤስ ኃይሎች በመታገዝ በታች ሸበሌ ክልል መንደር ውስጥ ዛሬ ማክሰኞ ጠዋት የሄሊኮፕተር ወረራ ማካሄዳቸውን የሶማሊያ ባለስልጣናት የአይን ምስካሪዎች አስታወቁ። የቶራቶሮ መንደር ነዋሪዎች እንዳስታወቁት በሄሊኮፕተር የታገዙት ወታደሮች መንደሩ ላይ ጥቃት ካካሄዱ በኋላ ተመልሰው ወደ ካምፓቸው አምርተዋል። የሶማሊያ የደህንነት ባለስልጣን መሐመድ ሙር ጋቦ በተናገሩት ቃል የሶማሊያ ወታደሮች ያነጣጠሩት በአንድ የአልሸባብ ጦር ሰፈር ላይ መሆኑን አመልክተው አላማቸውንም በተሳካ ሁኔታ ከግብ አድርሰዋል ብለዋል። የኬንያ መንግስት ሁለት የአገሪቱ ትልልቅ የስደተኞች መጠለያ ጣቢያ ለመዝጋት ያደረገውን ውሳኔ የብዙ መቶ ሺህ ስደተኞችን ሕይወት አደጋ ላይ የሚጥል በመሆኑ እንደገና እንዲመረመር ወይም እንዲያጤነው ዩኤንኤችሲአር የተመድ የስደተኞች መስሪያ ቤት አሳስቧል። ዩኤንኤችሲአር ትናንት ሰኞ ባወጣው መግለጫ የኬንያ መንግስት ውሳኔ በከፍተኛ ስጋት እንደተመለከተው ጠቅሶ የእነዚህ በበርካታ መቶ ሺዎች የሚቆጠሩ ስደተኞች ሕይወት በኬንያ መንግስት እጅ መሆኑ ውሳኔው ቃል የገባበትን ዓለም አቀፍ ግዴታ እንደማይቃረንም ሊያስብበት ይገባል ብሏል። ኬንያ የዳዳብና የካኩማ መጠለያ ጣቢያዎችን በአጭር ጊዜ እንደምዘጋ ይፋ ያደረገችው ባለፈው አርብ መሆኑ አይዘነጋም። አድማጮች፣ ለሰዓቱ ያስኩት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዝግጅታችን ስናልፍ በወላይታ ዞንና በባሌ ዞን በደረሰ የጎርፍ አደጋ እስካሁን ከ50 በላይ ሰው ህይወት ማለፉ ታውቋል። በተለይ በወላይታ ዞን ጎርፉን ተከትሎ በተፈጠረ የመሬት መደርመስ ከ30 ሰው በላይ ህይወት አልፏል። 5 ሰዎች ያሉበት አንድ ቤተሰብ ሙሉ ቤታቸው እንዳለ ሰምቷል። ጽዮን ግርማ የወላይታ ዞን የፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞን አነጋግራ ተከታዩን ዘገባ ይዛለች።
ሰሞኑን እየጣለ ባለው ከባድ ዝናብ የሚከሰተው ጎርፍ ለሰው ህይወት በእንስሳትና በንብረት ላይ ከፍተኛ አደጋ እያደረሰ ነው። በወላይታ ዞን ኪንዶ ወረዳ በትላንትናው ዕለት ሌሊቱን ሙሉ በጣለው ከባድ ዝናብ ምክንያት የተከሰተው ጎርፍ ያስከተለው የመሬት መደርመስ እስካሁን የሟቾች ቁጥር ወደ 41 የሚገመት ሲሆን ወደ 30 የሚጠጋ አስክሬን ተገኝቷል። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ያልተጠበቀ ዝናብ በዞኑ ከፍተኛ አደጋ አስከትሏል ይላሉ።
አካባቢ ላይ የዘነበ ዝናብ ነው። አካባቢው ተራራማ የሆነ አካባቢ ነው። በዚህ አካባቢ በአራት ቀበሌያት ነው በኪንዶ ዲዳ ወረዳ ይሳ አታታ ኮይሻ ዋሙራ እና ዋሙራ ወርኮሽ በሚባሉ ቀበሌያት በተለያየ መንደር ላይ ነው የአደጋ የተከሰተው። ዝናቡ ሌሊት ሙሉ ነው የዘነበው። ከአምሻሱ ጀምሮ እስከ ንጋት ጠዋት 2-3 ሰዓት ድረስ ነው የዘነበ የቆየው።
በዚህ ጎርፍ በአጠቃላይ በ5 ቀበሌዎች ላይ ከፍተኛ ጉዳት መድረሱን ኮሚሽነሩ ይናገራሉ። በዛሬው ዕለት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስለ አደጋው ሲዘግብ በአደጋው ከ60,000 ሰው በላይ ተፈናቅሏል ይላል። ኮሚሽነሩ ጎርፉ ያስከተለው አደጋ ሙሉ በሙሉ ባይጣራም እስካሁን እስከ 30 የሚገመት አስክሬን መገኘቱና ፍለጋው መቀጠሉንም ተናግረዋል።
ዝናቡ ያስከተለው የመሬት መንሸራተት ነው ያስከተለው። በዚህ መሬት መንሸራተት ወይም ናዳ በቁጥር 30 በላይ የሚሆኑ ሰዎች ሞተዋል። በአጋጣሚ አንድ ቤተሰብ እንዳለ የሞተበት ሁኔታም አለ። አንድ ቤት 5 ሰው አንድ ላይ የሰመጠበት ሁኔታም ናዳው ይዞ ነው የሄደው። በርካታ መኖሪያ ቤቶች ፈርሷል። ለጊዜውም ቁጥሩ ያልታወቁ የቤት እንስሳትና ንብረት በዚህም ወድሟል። በተጨማሪም ወላይታ ዳውሮ የሚያገናኝ በግልገል ጊቤ 3 የሚሄደው ዋናው መንገድ ተቋርጧል። ይህ በ3 ቦታዎች መንገዱ ከተራራው የሚወርደው ጎርፍ ተቋርጦ ያው ሰው ከዚህም ወደዚህ ጉዞ ተቋርጧል።
በወላይታ ዞን በምዕራብ መጨረሻ ከደረሰው ጎርፍ በተጨማሪም በሌሎች አካባቢዎች አደጋ አድርሷል ይላሉ ኮሚሽነር አለማየሁ።
በምስራቃዊ ጫፍ ደግሞ ሌላ ሲዳማ ዞንን እና ወላይታ ዞንን ደግሞ የሚያገናኝ አንድ ድልድይ ያለ ብላቴ የመከላከያ ማሰልጠኛ አጠገብ እሱ አካባቢ ላይ ያለ ድምቱ የምትባል ከተማ ነች። እዛም ላይ ያለ ድልድይ ብላቴ ወንዝ መልቶ ይዞ ነው ሄደው።
አካባቢው ተራራማ መሆኑን የተናገሩት ኮሚሽነር አለማየሁ የመኪና መንገድ በሁሉም ቦታ መቋረጡ፣ ጎርፍና ዝናቡ በአደጋው የተጎዱትን ሰዎች ለይቶ እርዳታ ለመለገስ አስቸጋሪ እንደሆነ ገልጸው ድንኳን እየተተከለ ሰው እንዲረጋጋና በሕይወት ያለውን ለማትረፍ የሞተውንም አስክሬን በማውጣት ተግባር ላይ እንዳሉ ተናግረዋል። በተያያዘም በባሌ ዞን በ5 ወረዳዎች ሰሞኑን በጣለው ዝናብ የ9 ሰው ሕይወት መጥፋቱ፣ ወደ 1400 የሚደርስ የቤት እንስሳት በጎርፍ መወሰዱን እንዲሁም በሰብል ላይ ጉዳት መድረሱ ታውቋል። የኬንያ መንግስት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናገሩ። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ ከባለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። የተባበሩት መንግስታት የስደተኞች ድርጅት UNHCR ሰኞ ዕለት ባወጣው መግለጫ የኬንያ መንግስት ውሳኔውን እንዲያጤን ጠይቋል። የኬንያ መንግስት እስካሁን በጉዳዩ ላይ የሰጠው መግለጫም የለም። ሙሉ ዘገባውን ገልሞ ዳዊት ከናይሮቢ አድርሶናል።
ከባለፈው ሳምንት መጨረሻ አንስቶ በካኩማና ዳዳብ የሚገኙ የኬንያ ስደተኞች ጉዳይ ቢሮዎች ዝግመውናቸውን በሁለቱ ጣቢያዎች የሚኖሩ ስደተኞች ለአሜሪካ ድምጽ ተናግረዋል። እንደ ስደተኞቹ የጣቢያው አስተዳደር የስደተኞችን የምዝገባና የሰፈራ መርሃ ግብር የሚያስፈጽመውን ቢሮ በመዝጋቱ በተለይ አዲስ ተመዝጋቢ ስደተኞች በመቸገር ላይ መሆናቸውን ይናገራሉ። በቱርካና ግዛት በሚገኘው የካኩማ የስደተኞች ሰፈር የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ የኦሮምኛ ቋንቋ አስተርጓሚ የሆነው ሰን እንደምለው በባለፈው ሳምንት መጨረሻ ናይሮቢ ከሚገኘው ዋና መስሪያ ቤት ወደ ቅርንጫፍ ቢሮው ስራ እንድናቆም ትዛዝ በመተላለፉ ቅርንጫፍ ቢሮው ዝግ መሆኑን ይናገራል።
ዋንጀዳና ኑቲ ዮዘላጋ ዲቤኒፍካኒ ሰኒዲ ፍናኑ ጀለኒ አካሲፉኑ አርደላጋ ሂንደኔ ኑጀለኒ አማ ኮሙኒኬሽኑ ወረጀለይ ጉጅራ ማጆሪቲን
የኬንያ የስደተኞች ቢሮ ስራ በማቆሙ ዛሬ ስራ የለም። ወደ ስራ የሚመልሰን ከሆነ እንነግራቸዋለን። ስለዚህ ወደ ቢሮ እንዳትመጡ የሚል ነገር ነው የነገሩን።
የጉዳይ ቢሮ በዚህ በ2016 መጀመሪያ አዲስ ተመዝጋቢ ስደተኞችን መዝግቦ የተገን ጠያቂነት መብት ውሳኔ ለስደተኞች የመስጠት ስራን ከዩኤንኤችሲአር የተረከበ ሲሆን ከዚህም በተጨማሪ የጣቢያ አስተዳደር ስራ፣ የሰላምና ማረጋጋት ስራንም በስደተኞች ሰፈር ውስጥ የማስፈጸም ኃላፊነት ያለው የመንግስት አካል ነው። በሁለቱ ትላልቅ ጣቢያዎች ውስጥ የሚኖሩ ስደተኞች ወደ ተለያዩት የኬንያ ግዛቶች ለመንቀሳቀስ ፍቃድ የሚሰጣቸውም ይህ የኬንያ የስደተኞች ጉዳይ ቢሮ ሲሆን በተለይ ለትምህርትና ለሕክምና ወደ ናይሮቢ እንዲሁም ወደ ሌሎች የኬንያ ከተሞች የሚጓዙ ሰዎች በዚህ የተነሳ እየተቸገሩ እንዳሉ ይናገራሉ። መንግስቱ ጭምደሳ በደዳብ የስደተኞች ሰፈር የሚኖር ኢትዮጵያዊ ስደተኛ ነው።
እኔ ራሴ አሁን ተማሪ ነኝ። ወደ ናይሮቢ ሄጄ መማር ነው የምፈልገው። ኬንያታ ዩኒቨርሲቲ ነው የምማረው። ያው ሙቭመንት ፓስ ከዲአርኤስ ለማገኝ ባለፈው አርብ እኔ ራሴ ሄጄ ነበር። እዛ ብዙ ጊዜ ቆየን። መጨረሻ ላይ ስንጠይቃቸው ዲአርኤ ኦፊሻሊ መንግስት ኦፊሳቸውን ዘግተዋል ከናይሮቢ ጀምሮ እስከዚህ፣ ስለዚህ እኛ ወረቀት ለእናንተ መስጠት አንችልም አሉን። ተመለስ ማለት እንግዲህ ነው። ናጋጉል ላይ ነኝ ማለት ነው። ትምህርት መከታተል አልቻልኩም። ኦልሬዲ ትምህርት ተከፍቷል። ስለዚህ ያለ ወረቀቱ ከዚህ ወደ ናይሮቢ ይቅርና ከደዳብ ራሱ ወጣ ብለ መንቀሳቀስ አትችልም ማለት ነው።
የኬንያ መንግስት ውሳኔን በማስመልከት ዋና መቀመጫውን በስዊዘርላንድ ጄኔቭ ያደረገው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ዩኤንኤችሲአር ትላንት መግለጫ ያወጣ ሲሆን በመግለጫውም የኬንያ መንግስት ውሳኔውን እንደገና እንዲያጤነው ተማጽነዋል። የድርጅቱ ቃል አቀባይ የሆኑት ኤድሪያን ኤድዋርድስ ኬንያ ለሩብ መቶ ዓመት ለብዙ ተገን ፈላጊዎች ከለላ በመሆን በተለይ በአፍሪካ ቀንድ ጉልህ ሚና ተጫውታለች በማለት ተናግሯል። ሚስተር ኤድዋርድስ አክለውም ለጉዳዩ ልባት ለመስጠትም ድርጅታቸው ከኬንያ መንግስት ጋር እንደሚሰራም አሳውቀዋል። በሁለቱ ጣቢያዎች የሚኖሩት ስደተኞች ውሳኔውን በማስመልከት ህይወታቸው ስጋት ላይ መሆኑን ሲናገሩ በተለይ ከትውልድ አገራቸው እስራትንና ጦርነትን በመሸሽ በስደተኞች ጣቢያ ተጠልለው ላሉት ይህ አስደንጋጭ ውሳኔ ነው ይላሉ። የኬንያ መንግስት በበኩሉ በሀገሪቱ ላይ የተፈጸሙት የሽብር ተግባራት የተጠነሰሱት በስደተኞች ሰፈር ነው በማለት የብሔራዊ ደህንነት ፈተና እንዳለበት ያስረዳል። የኬንያ ሀገር ውስጥ ጉዳዮች ሚኒስቴር ካራንጃ ኪቢቾ ከሶስት ዓመታት በፊት በዌስትጌት የገበያ ማዕከል የደረሰው የሽብር ጥቃት በደዳብ የስደተኞች ሰፈር እየተወጠነ መሆኑ የመረጃና የደህንነት ቢሮችን በቂ መረጃ አለው። ስለዚህ ምንም እንኳን ጣቢያውን መዝጋት የብዙ ሰዎችን ህይወት ቢጎዳም በቅድሚያ ለሀገራችን ዜጎች ተጠያቂ ያቀነስ ስላለብን ከዚህ ውሳኔ ደርሰናል በማለት ዘኢንዲፔንደንት ለተባለ ጋዜጣ ተናግሯል። ኬንያ ከ600,000 በላይ ስደተኞችን በማስተናገድ በአፍሪካ ሁለተኛ ሀገር ናት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የተባበሩት መንግስታት ድርጅት አሃዞች እንደሚያመለክቱት በኬንያ ከ400,000 በላይ ሶማሊያዊ ስደተኞች ሲገኙ ከሀገሪቱ አጠቃላይ የስደተኞች ቁጥር ወደ 300 የሚሆኑት ኢትዮጵያዊ መሆናቸውን ያትታል። በኬንያ የቀድሞ የሶማሊያ አምባሳደር መሐመድ አሊ ኑርን ሄኖክ ሰማስጌር አነጋግሯቸዋል።
ሶማሊያ ላለፉት 2 አስርተ ዓመታት በጦርነት ስትታመስና ዜጎቿ ሲሰደዱ ቆይቷል። በእርስ በርስ ጦርነቱ ሳቢያ ለነፍሳቸው በመስጋት ቤተሰቦቻቸውን ይዘው ወደ ጎረቤት ኬንያና ኢትዮጵያ እንደዚሁም ወደ ሌሎች ሀገሮች ከተሰደዱት በተጨማሪም ከ5 ዓመታት በፊት የተከሰተውን ድርቅና ረሃብ ሽሽት ወደ ኬንያ የገቡት ሶማሊያውያን ቁጥር እጅግ ብዙ ነው። በወቅቱ ኬንያ ከ600,000 በላይ ሶማሊያውያን ስደተኞችን አስጠልላ ነበር። በዚህ ወቅት ነበር ሶማሊያዊ ዲፕሎማት መሐመድ አሊ ኑር በኬንያ የሶማሊያ አምባሳደር የነበሩት።
We Somalis really we do appreciate and are thankful for the Kenyan government and its people to accept
እኛ ሶማሊያውያን ከ400,000 በላይ ለሚሆኑ ሶማሊያውያን ስደተኞች በካኩማ መጠለያ በመስጠቱ የኬንያን መንግስት ከልብ እናመሰግናለን።
የኬንያ መንግስት በወቅቱ ለሶማሊያውያን የሰጠውን ጥገኝነትና ዋስትና የተባበሩት መንግስታት ድርጅት UNHCRን ጨምሮ ሌሎች ዓለም አቀፍ ድርጅቶችና አህጉራዊ ህብረቶች ያወደሱትና አብረው የሰሩበት ጉዳይ ነበር። የኬንያ መንግስት በተደጋጋሚ በመላ ሀገሪቱ እየደረሱ ያሉ የሽብር ጥቃቶች የስደተኞች ጣቢያዎችን አማክለው ወደ ሌሎች የሀገሪቱ ክፍሎች እየተስፋፉ ያሉ ሴራዎች እንደሆኑ በመጥቀስ የስደተኞች ጣቢያዎቹ የሽብርተኞች መናኸሪያ ሆኑብን በማለት ስደተኞች በፈቃድ እንዲመለሱ ሲያሳስብ ቆይቷል። በኬንያ የቀድሞ የሶማሊያ አምባሳደር መሐመድ አሊ ኑር ስደተኞችን በፈቃዳቸው ካልሆነ በስተቀር ሸሽተው ወደ መጡባቸው አካባቢዎች መመለስ ያለም አቀፍ ድንጋጌዎችን ይጻረራል ይላሉ።
We as Somali and Kenya have signed the UN Refugee Convention laws which says that any refugee who run away or come from a country cannot be forcefully returned back.
በኛ በሶማሊያውያንና በኬንያ መንግስት መካከል ስደተኞችን በሚመለከት በተባበሩት መንግስታት ድርጅት የተደረሰበትን ስምምነት እንጋራለን። ስምምነቱ ስደተኛን ያለፍላጎቱ ወደ መጣበት ላለመመለስ ነው። ኬንያም የገባችውን ቃል ተጠብቃለች የሚል እምነት አለኝ።
You know, while I was the ambassador, Somali ambassador to Kenya, I visited the Dadaab refugee camp many times.
በኬንያ የሶማሊያ አምባሳደር ሆኜ ባገለገልኩበት ወቅት የስደተኞች መጠለያዎችን በተደጋጋሚ ጎብኝቻለሁ። መጠለያ ውስጥ የሚገኙት ሶማሊያውያን ስደተኞች ለጊዜው ነው እንጂ የዘላለም ኑሯቸው መጠለያ እንዲሆን አይፈልጉም። ብዙዎቹ ወደ ሀገራቸው መመለስ ይፈልጋሉ። ለዚህም ወደ 10,000 የሚጠጉ ሶማሊያውያን ወደ ሀገራቸው መመለሳቸውን እንደ ምሳሌ መጥቀስ እንችላለን። ሀገሩን የሚጠላ የለም። የሚሻለውም በሀገር መኖር ነው። በሰው ሀገር መኖር ምቾት የለውም። በኬንያ ቦታ ሆኜ ራሴን ሳየው ለብዙ ስደተኞች ጊዜያዊ መኖሪያ ሆና ትልቅ ሸክም ለአመታት ስታስተናግድ ቆይታለች። አሁን ከግማሽ ሚሊዮን በላይ የሚሆኑ ስደተኞች በኬንያ የስደተኞች ሰፈሮች ውስጥ ከ20 አመታት በላይ እየኖሩ ነው።
አምባሳደር መሐመድ አሊ ኑር በቀጣይነት ያነሳሁላቸው ጥያቄ የኬንያ መንግስት በተደጋጋሚ የሚደርሱባቸው የሽብር ጥቃቶች በስደተኞች ሰፈር በኩል የተሻገሩ ናቸው የሚሉ ስጋቶች ናቸው። እንዲህ መልሳሉ።
These first people who are doing these insecurity, they are terrorist groups. The same people who the refugees run away from them.
ሀገሪቱን ከሚያናውጡት አሸባሪዎች ጋር መጠለያ ውስጥ የሚኖሩት ስደተኞች በፍጹም መተባበር የለባቸውም። በመጠለያ የሚገኙትን ስደተኞች ከነዚህ ሽብርተኞች ጋር አብሮ መፈረጅም ትክክል አይመስለኝም። እነዚህ አሸባሪዎች የሁላችንም ጠላቶች ናቸው። እነሱን ለመፋለም በጋራ እንሰራለን።
በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ የሚያሳስቧቸው ጉዳዮች አሉ። መሬታቸውና ቤታቸውን ጥለው ከወጡ በተለይ ከ10 እስከ 20 ዓመታት የሆኗቸው ንብረት አልባ መሆናቸው ነው። አምባሳደሩ የሶማሊያ መንግስት በአሁኑ ወቅት ያዘውን ጥረት አስረድተዋል።
It's true that some people refugees who left the country 20 years ago maybe their houses their land be taken.
እውነት ነው። ከ20 ዓመታት በፊት ወደ ሌላ ሀገር የተሰደዱት ሶማሊያውያን ሶማሊያ ውስጥ የነበራቸው መሬትና ቤታቸው ላይጠብቃቸው ወይም ተወስዶ ሊሆን ይችላል። ነገር ግን የሶማሊያ መንግስት ንብረታቸውን ሊተካላቸው ዝግጁ ነው።
የጸጥታና የደህንነት ባለሙያዎች ለረጅም ጊዜ ከሶማሊያ ወጥተው የቆዩ ስደተኞች ወደ ቀያቸው ሲመለሱ የመሬት የውሃና የግጦሽ አጠቃቀምና ይዞታ ግጭቶችን ሊያጭሩና የሀገሪቱን ጸጥታ ሊያደፈርሱ ይችላሉ በሚል ያላቸውን ስጋት ይገልጻሉ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በ22 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። @voa አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። አሁን ትንሽ በሙዚቃ ዘና ትሉ ዘንድ አስቴር አወቀን አይዞን የተሰኘውን ሙዚቃን ጋብዛችሁ
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ ላይ አድርሱን። አንዳንዶቻችሁ አስተያየቶቻችሁ እየደረሱን ነው። ሀና ቆንጆ ታንክስ ቪኦኤ እናመሰግናለን ቪኦኤ ብላለች። አስቀድሞ ደግሞ በደረሱ አደጋዎች የተነሳ ህይወታቸው ያለፉ ሰዎችን ሀረግ የበቄ ልጅ ኡፍ ነፍሳቸውን ይማር አሁን ስጣጣችን በዛ ብላለች። እናመሰግናለን ለአስተያየቶቻችሁ። አሁን ተከታዩ ሳምንታዊ የሙዚቃ እንግዳችንን የምናስተዋውቅበት ነው። ብሩክታዊት ጌታሁን ወይም ቤቲጂ ላለፉት አስርት ዓመታት በእንግሊዝኛ ዘፈን ትታወቃለች። የዛሬ ዓመት አካባቢ ባወጣችው አማርኛ አልበም ደግሞ አዳዲስ አድናቂዎችን እያፈራች ነው። ጽዮን ግርማ ቤቲጂ ጋር ወይም ጽዮንጂ ማለት ነው ከቤቲጂ ጋር ቆይታ አድርገዋል።
ቤቲጂ የዛሬ ዓመት አካባቢ ካወጣችው ማን ነው ፍጹም ከተሰኘው አልበሟ አስብሃለሁ የተሰኘውን ዜማን ያስደመጥኳችሁ። ብሩክታይት ጌታሁን ቤቲጂ በሚለው የመድረክ ስሟ ትታወቃለች። የሁለተኛ ደረጃ ትምህርቷን አዲስ አበባ በሚገኘው ሊሴ ገብረ ማርያም ትምህርት ቤት መማሯ የእንግሊዝኛና የፈረንሳይኛ ቋንቋ ችሎታዋ እንዲዳብር ረድቷታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የለጋነት እድሜዋ ጀምሮ በተለያየ መድረክና በባንድ የሙዚቃ ስራዎቻቸውን በሚያቀርቡ የምሽት ክለቦች ውስጥ ታቀርባቸው በነበሩ የእንግሊዝኛ ዘፈን ስራዎቿ ትታወቃለች። የማን ነው ፍጹም የሙዚቃ አልበም ባለቤት ድምጻዊት ብሩክታይት ጌታሁን ወይም ቤቲጂ ይህን ሁሉ ሳወራ መስመር ላይ አለች። ቤቲ በሚገባ አስተዋውቀሻለሁ?
አዎ በሚገባ አውቀሻለሁ። አስተዋውቅሽኝ በጣም አመሰግናለሁ።
እናመሰግናለን። እሺ ቤቲ፣ እንግዲህ ማን ነው ፍጹም የሚል አዲስ አልበም አውጥተሻል በቅርቡና፣ እንዴት ነው የአልበሙ ተቀባይነት? ዘፈኖቹ፣ ስልቶቹ እንዴት አይነት ስልት ነው የተጫወትሽው? የምትታወቂው በእንግሊዘኛ ዜማ ነውና ወደ አማርኛ ስትመጪ ምን ምን አይነት ስልት ነው ያካተትሽው?
ያው በአጠቃላይ የአልበሜ ስልቱ እንደ ፖፕ ባለ ውስጥ ነገር ፖፕላር አይነት ነገር ውስጥ ነው መካተቱ የሚችለው። ምክንያቱም ብዙ ሞደርን የሆኑ ዘፈኖችን የሚመስል ነገር ነው። የውጭውንም እዚህም ደግሞ ያሉትን አንድ ባህላዊ ነገር አድርጌያለሁ። ከዛ ባሻገር ግን ሞር ትንሽ ወደ ውጭኛ ብዙም የእንግሊዝኛ ዘፈን ሰራ ስለነበረ ከዛ ብዙ ያልራቀ ስታይል ያላቸውን ዘፈኖች የሚከተል ነኝ። ሰው እንግዲህ ወይ በእንግሊዝኛ መጀመሪያ ስለለመደኝ ነው መሰለኝ በጣም በቆንጆ ሁኔታ ተቀብሎልኛል። አንድ ባህላዊ ነገር ማድረጌ የበለጠ ተሰሚነቴን ከፍ እንዲያደርገው ልቶኛል። በጣም ደስ የሚል መንፈስ ነው ያለው። አሁን አመት ይሆነዋል አልበሜ ከተለቀቀ። አሁንም ይገርምሻል ጥሩ ተቀባይነት እያገኘ ያለ አልበም ነው እና እኔ በጣም ደስተኛ ነኝ።
በእኔ በኩል የዘፈኖችሽ እና የዘፈን አቀራረብሽ አድናቂ ነኝ። ከዚህ አልበም ላይ እንደውም በጣም የወደድኩትን ዘፈን አንዱን ነው በመግቢያ ላይ ያጫወትኩት። በዚህኛው አልበምሽ ላይ ግጥም መጻፍ ጀምረሻል ልበል ቤቲ፣ ወይስ ከዚህ በፊት ግጥም ትጽፊ?
አንድ አራት ስራዎች እኔ ራሴ ግጥም ጽፌያለሁ። ግጥምና ዜማ እኔ ራሴ ሰርቻለሁ። ሌላውን በአብዛኛው ናሲማን የሰጠኝ፣ አንድ ሉዋን ማህሪ ይሰጠኛለ፣ አንድ ደግሞ ሲሳይ ጌታቸው የሚባል ልጅ እዚህ ኢትዮጵያ የሚኖር ልጅ ይሰጠኛለ። እንደዚህ ናቸው። በአብዛኛው ግን ናቲ ነው ግጥምና ዜማ ይሰጠኝ። ናሲማን ናትና ይለያያል።
You better run, you better do what you can. Don't wanna be a boy, you wanna be a man. You want to stay alive, better do what you can, so beat it.
They told him, don't you ever come around here. Don't want to see your face, you better disappear. The fire's in their eyes, and their words are really clear.
No, let it. ዓመታት እንግሊዘኛ ዘፈን ስትጫወች ቆይተሽ ወደ አማርኛ ስትመጪ አላስቸገርሽ መስራቱ?
ብዙ ጊዜ የኢትዮጵያ ቅኝቶችን ስላልሰራውኝ ብዙ አላስቸገረኝም። ልክ እንግሊዘኛ የነበሩት ዜማ የሚመስሉ ነው አማርኛ የሆኑት። አይተሽ ከሆነ ዜማው በጣም እንግሊዘኛ ዘፈኖች አካሄድ የሚሄድ ነው ብዙዎቹ የሰራዋት እና ብዙ አላስቸገረኝም። ግን ምናልባት አሁን ቅኝት እንደ ባቲ፣ አንቾዬ፣ አምባሰል ምናምን ልስራ ብል ትንሽ እነሱ ላይ ትንሽ ጥረት ትንሽ ፈታኝም የሚሆኑብኝ ይመስለኛል። ምክንያቱም ቅላጼዎቹ ትንሽ ለየት ያሉ ናቸው፣ ከበድ ያሉ ናቸው እና ልክ እንደ ፈረንጅኛው አሳምሬ እንደምሰራው እነዚህም አሳምሬ ለመስራት ትንሽ የሚያስቸግረኝ ይመስለኛል። ለጊዜው ለአልበሙ ግን ምንም አይነት ችግር አላጋጠመኝም። ምክንያቱም ከእንግሊዝኛ ከምሰራቸው ጋር በጣም ተቀራራቢ ነገሮች ስለሆነ የሰራሁት።
ከሰራሹ በኋላ ስታዳምጪው አልበሙን እንደ አድማጭ በጣም የወደድሽው ዜማ የትኛውን ነው?
ከአልበሜ በጣም የወደድኩት ዜማ የዘንባባ ቀለበት የሚለውን ነው። አይዲያው የኔ ነበረ። ያው በጣም ቆንጆ አይዲያ ነው ብዬ ገምቼ ስለነበረ ናቲ ቆንጆ አድርጎ እንዲጽፍልኝ አለ ናቲ ነበረ ግጥሙን የሰጠሁት። ዜማውም ደግሞ የተሰራ መጀመሪያ ሙዚቃው ተሰርቶ ነበረ። አፍሪካን አሜሪካኖች ናቸው የሰሩት እና ወን ቪዥን ፕሮዳክሽን ይባላሉ። እነሱ ነበሩ መጀመሪያ ላይ ሙዚቃውን የሰሩት። ከዛ እሱ ላይ ነበር ዜማው የተሰራው እና በጣም ደስ የሚል ዜማ፣ መልእክቱም ደግሞ ደስ የሚል በአጠቃላይ በጣም የምወደው አሁንም ደግሞ እስካሁንም ድረስ ሰማው በጣም ደስ የሚል ዘፈን ነው።
እንደውም አሁን ወቅቱ ጥሩ ሰዓት ይመስለኛል። ሆሳና ከተከበረ ገና አንድ ሳምንት ነው። እስካሁን የዘንባባ ትዝታ ላይ ነን እና የዘንባባ ቀለበት የሚሰራበት ዘንባባ የሚታሰርበት በዓልም ስለሆነ ለዛሬ እስቲ የቤቲን ግብዣ የዘንባባ ቀለበቴን የተሰኘውን የአማርኛ ዜማ እንጋብዝ።
Kutven bit sertenal Tamoshren endewaza
እንግዲህ ዝግጅታችን ወደ መጠናቀቁ ነው። ቤቲ ጂና ጽዮን ግርማ ውይይታቸውን ያደረጉት እንግዲህ ከሆሳዕና በዓል በፊት ነበር። መቼም በሰሞነ ሕማማቱ ዘፈን አናሰማም ብለን አልፈኑ ነው
ለዘፈን ማይወራም በማለት ነው ያቆየ ነው የነበረው።
አስተያየቶቻችሁን አድርሱን
በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
እንግዲህ ለዛሬ በሰላም በጤና ያገናኘን እያልን እንሰናበታችኋለን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት። Cause for me, I'm kind of far. But as I was in you.